ክፍል ሁለት ፕሮግራማችን አሁን ይጀምራል። በአቤኩበኛ የተደረሰውንና በታላቁ አጼ ቴዎድሮስ የህይወት ታሪክ ላይ ተመርኩዞ የተጻፈውን ታሪካዊ ልቦለድ መጽሐፍ አንድ ለናቱን ትረካ ክፍል 12 አሰምተን የተከላላ ፕሮግራማችን ፍጻሜ ይሆናል።
ከመጽሐፍ ዓለም ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
አንድ ለናት ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ህይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ህይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 12
ብሎ ፈረስ ካሳ ብሎ ስም ባርባር ይሸበራል ኢየሩሳሌም እኔ ማዩ ትርከባይ የምሸሽ ፈረስ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ ማዩ ትርከባይ የምሸሽ
ጠራራት ሊያባክነውና ሊመካበት ምክንያት ያለው ነገር ሆኖ አላገኘውም። ከዚህም በቀር እነዚያን ሰዎች ምንም ሳይበድላቸውና ሳይነካቸው በምቀኝነት እየተነሱ ያለ ምህረት ስሙን ሲያጠፉትና ሲተናኮሉት ቢያይ በጊዜ አጋጣሚነት ብቻ ካልሆነ በስተቀር በምንም ሁኔታ ጓደኞቹ አለመሆናቸውን ስለሚያውቅ እነሱ የሚያደርጉትን ሁሉ ጊዜ አይከታተለውም ነበር። የደጃች ወንዲራት ነገር ግን አጥብቆ ስለሚበዛ እንደማንኛውም ነገር በንቀት ለማለፍ እየበዛበት ሄደ። በየጊዜው አዳዲስ ወሬ እየፈጠረ ስሙን ከመያጠፋበት በላይ በየቀኑ ባሽሞር እየነካ ሊያበሳጨው ይሞክር ነበር። ነገር ግን የደጃች ወንዲራት የቸከና የሰለቸ የምቀኝነት አሽሙር ካሳን በማናደድ ፈንታ ከጦር ይበልጥ ከሚዋጋው የካሳን ደበት የሚወረወሩት መልሶች ነገር አጫሪውን ደጃዝማች መሳቂያ ሲያደርጉትና የልቡ ጋር እየሆኑ ሲያሰቃዩት ኑረዋል። አንድ ቀን ጧት መኳንንቱ ሁሉ እቴጌን እጅ ለመንሳት በግንቡ በር ተጠራቅሞ ሲጠባበቅ ካሳና ወንዲራት በዚያ ጥግ ለጥግ ቆመው ይገኙ ነበር። ዳዲያስ ልጅ ካሳ ከተማውን ለመድከው አለ ደጃች ወንዲራት በተለመደው ጠብ አጫሪነቱ። ያደግኩበት ከተማ ስለሆነ እንግዳው አይደለሁም አለ ካሳ። በዚህ ቆይታል እንዴ? አድጌበታለሁ እንጂ ምን ጊዜ? ወሬኞች ደጃዝማቾች ባልበረከቱበት ጊዜ። ምን ማለት ነው? እንዲህ ማለት ነው بلتو وندمه كانت غار من نغادري كو اني ابدوني نو انتم تلقوا الله اندي منون ابد مونين اندي بكانم اندي على دجاز ماش وندرات يكاسا اياس مساكيا اندم يادرقو بقباو قزي تبقى اند جمركو انتو اقوم على كاسا دجاز وندراتم ديلان اقل بيناقر تكتشكو اندم يكتل سلاوكا علف بلو بمقوم كاليلوش كار وري جمرة اندين بليلا كان يراثاري قبر سلنبر ودا الدرش كمقبتات شوبفيت اندان دكانو بزوهن وقومو صالة نقرا شاريو واندراس كاسا تشفت النتنا تكتمانو رويتو الشالال على نقرا شارين لمكتاب شفت النت تأجلنا قالموتا لمادن كتما الشالال على كاسا شفت النت كو يفري قبزنانو شفت النت يفري سايفون خايلو يالدبر جغنا من نشا قبزنانو عشمور النهاميت جن يسيت وين يسيت عشواش دجاز ماش قبزنانو على كاسا تزيه سلايو نت كنو شفت النت يوند النت ميانو تجعكاو تو يهسان ويزرو بالي عدرقال على واندي راس زادي اتعكا قبت نقصت استقبا بچا اوقهو اندتيد تعكاو استقال موتا تجلنا شمورا يقين بشفت النت نيست تم يقينو اي يتماركو يمتاثرو تنام بقدلو اندبي بزوم اوقه قباو على كاسا اني واندي راس على واندي راس النت لسم لقاسنا تنى واندي راد سلالي تشيخ اندى سمه واند هلو ميرد اللي مسلو اندى سموي واندوش بمويا انجي بسم ايردوم على كاسا بما فيس انت سرها ونيني اكسا انيات باك واندمي سلو سمسا دورو متوش باتيس قبتا ميبالو تارت اندى ايدر سبه تكون در كتا ماسات توتا اشفتا لو اياك ستاورا يتيجين بالموال اندى اندى ستاتا على كاسا كاسا لمون وافين اندزي سال اللي من النو يفيجل سقرا ملاسام يدرقال يبالال قوارا دنو يفيجل اقر نو يبالال يفيجل سقرا نوتتي هون اندزي ملاسين يسالو على ونديرات تبسايشتو كاسام يبسون تنرددن عافي تالار رفا عندك اندمو ملاسي بيتشاسا هون قرادي من يهل سلند هون عطا يهالو علو لتقلن على ونديرات بما فيز يلم لباركهنو على كاسا بزي كونيتا سين نقاقرو بتلي لكاسا ملساستات بزوج سيسوكو قيونا نقرو ودمكارر لهيد سلوهنا دجاز ماش برواليقاس ودولتو كاربو عندينا نسوج من موناتشونو كل جزي متتايو تستتشاقاتشاقونو تملكاتش اسم ديلاتشوال استاذي من ميطال لاتشو نقر على قزا تالتك امام ماتشو بسي تالتك انانياتشو ايه ما نورنو بلو واندي رادن ايه قدتتو ودلي لواق طالتشا وسدو اقوموز كاسام قبروز كي جمر بتشاون ليت تبلو قمو قويه ويزرو توابج يتوابجين كنجنا يتوابجين صنو مقبار يتوابجين تمان ينت يتوابجين ميا لمغلط توابج يمي لوسم بكي عيدر لم توابج يتولدد جبتنا يدد جبت اكبابي كرات قدلشنت چكاني راسن بچا ودا جنت يسفنبتنو በዚያው ዘመን ከነበሩትና በጣም ከታወቁት የእንግሊዝ ሀገር ታላላቅ መሪዎች አንዱ ቤንጃሚን ዲዝራኤሊ ሰው የአካባቢ ፍጡር አይደለም አካባቢዎች የሰው ፍጡሮች ናቸው ሲል ሰው አካባቢውን መስሎ ያድጋል የሚለውን ፍልስፍና ሽሮ ጽፏል ተወርቻሪ የዚህ ሰው የፍልስፍና አነጋገር እውነት ሆኖ የሚታይባት ሰው ነበረች نتيجي من انت ابيت شكاني انت فرد بسفن بس عكبا بمادك የተዋበችን ትሁት ባህሪ የተዋበችን ርህራሄ የተዋበችን ተገቢ የሆነ አይናፋርነት ይለውጣው አልቻለም። የነራስ አሊ ግድለሽነትና ትዕቢት በነገሰበት አካባቢ ማደግ የተዋበችን ጠንቃቃነትና ሐሳብ ሰፊነት ሊለውጣው አልቻለም። ወይዘሮ ተዋበች በታሪክ እንደታወቁ አንዳንድ ጨካኝ ሴቶች በከፍተኛ ምኞት ተመርዛ ባሏን ሊሰራው የሚፈራውን ያመጽና የክህደት ሥራ እንዲሰራ የምትገፋፋ ሴት አልነበረችም። ባሏ ሊሰራው የሚፈልገውንና የሚገባውን ሥራ በሚሰራበት ጊዜ ግን ዋና አደፋፋሪና አጽናኝ ነበረች። አያቷን እቴጌ መነንን አባቷን ራስ አሊን አስከዳችን። ነገር ግን ለራሳቸው ፍላጎት ሲሉ እሷን ከሰጧት በኋላ ለአንድ ጀግና የሆነ ልጅ ባል ለጀግንነቱም ሆነ ለልጅ ባልነቱ የሚገባውን ክብር በመስጠት ፈንታ ስሙ የሚጠፋበትን ክብሩ የሚነካበትንና መንፈሱ የሚሞትበትን ነገር እየፈለጉ ሲሰሩበት ስታይ ታማኝና ከፍተኛ ፍቅር ያላት የባሏና የራሷ አድል አንድ ብቻ መሆኑን የምታውቅ ሚስት እንደምታደርገው ሁሉ በባሏ መጠቃት በጣም ታዝን ነበር። ልጅ ካሳም ለውድ አገሩ ያላት ጠንካራ ልጅ እሱ ብቻ መሆኑን አውቆ ለከፍተኛ ስራው ከከፍተኛ ዓላማው የሚቀድም ነገር ባይኖረውም ወርች ተላከልኝ ጉበት መጣልኝ ብሎ ሸፈተ የሚሉ ተራጮች እንደሚተርቱት በግል ጉዳዩ ተነስቶ ያን የመሰለ የሀገር ፍቅር የሚያቃጥለው መሪ ሆነ ማለቱ የተረት ተረት መሆኑ ባይሳትም ከከፍተኛ ግቡ ለመድረስ በመቸኮል ከአማቾቹ ጋር አልተጋጨም ነበር። እነሱ ግን ነፍስ ገዳይዋን ታውቃለች የሚባለው ቃል እየደረሰባቸው ነው መሰል እሱን ለይተው ይጠሩት ነበር። ግን ገዳያቸውን ያወቁ እነሱ ብቻ አልነበሩም። ኢትዮጵያም ገዳዮቿ እነሱ መሆናቸውን አውቃ ካሳን እያዘጋጀችላቸው ነበር። ለማሰሪያነት ያዘጋጁለት ተዋበችም ካሳ ከዚያ ክፉ እስራት እንዲወጣ ከገፋፉት ምክንያቶች አንዷ ነበረች። አንድ ቀን ጠዋት ልጅ ካሳ እቴጌ መነንና አጼ ዮሐንስ ከራስ አሊና ከመኳንንቱ ጋር ተቀምጠውበት ወደ ነበረበት ክፍል ተጠርቶ ገባና እጅ ነስቶ ቆመ። ካሳ አሉ እቴጌ በተለመደው ደፋር አንደበታቸው። አቤት አለ ካሳ። እስካሁን በዚህ እንድትቆይ ያደረግነው የጫካ እንጂ ቤተ መንግስት ሰው አለመሆንህን በማወቅ በዚህ ሆነ የቤተ መንግስትን ወግና ስርዓት እንድታጠና ህዝብን ማስተዳደር ፍትህና ርትህ እንድትማር በማሰብ ነው። አሁን ግን በቀደምለት እንደነገርኩህ ወደ ቋራት ሄድና ተደጃዝማች በለው ስር ሆነህ ትረዳዋለህ። ሌባውንም ወስላታውንም ስለምታውቀው ብዙ ትረዳለህ አሉ እቴጌ። ደጃዝማች ወንዲራጅ እቴጌ ይህን የመሰለ የካሳን መንፈስ የሚጎዳ ነገር ሲናገሩ በደስታ ሙቶ አንዳንድ ጊዜ ካሳን ቀና ብሎ እያየ መልሶ ደግሞ አንገቱን ወደ ታች እየቀበረ የሽሙጥ ሳቅ ይስቅ ነበር። ካሳ ግን አልፎ አልፎ በሚጠቀምበት የታወቀ ነገር የማቅለል ችሎታው አበሳጭውን ንግግር ዋጥ አርጎ ንግስት ሆይ እኔ የጫካ ሰው አይደለሁም፣ የወንድሜን የደጃዝማች ክንፉን ነፍስ ይማር እንደ አባቴ የምቆጥራቸው የደጃዝማች ጎሹን እድሜ ያዝምልኝ እንጂ በቤተ መንግስት ወግና ስርዓት በወታደርነት ሙያ አሰልጥነው ነው ያሳደጉኝ። ስለዚህ ስለመቆየቱ ግን ብታስሩኝም ብትሰቅሉኝም የፈለጋችሁትን ስሩ ብዬ ቃላችሁን አምኜ መጥቻለሁ። ፈቃድ ታላገኘው ተጎንደር አልወጣም አለ። አሁንማ እኮ ወደ አገርህ ወደ ቋራ ሄድ ነው ያልሁ አሉ እቴጌ ነገሩን አጠር አድርገው። በምን ሁኔታ? እንደነገርኩህ የደጃዝማች በለው ጭፍራ ሁኜ እንዴ? ምን አለበት? የለም እመቤቴ፣ እንዲህ ያለውን ሹመት ተቀብዬ ሂጄ ንግሥት እመቤቴን ተማስቀይም በዚሁ ረድኤቶን እየተካፈሉ ብቀመጥ ይሻለኛል። የንግሥት የልጅ ባል የደጃዝማች ጭፍራ ሲሆን ካሳ የመጀመሪያው ሰው ነው የተባልኩ ሲተረክብኝ ተመኖር ለምን የንግስት መቤቴን ፍርስፋሪ ተውሾች ጋር እንኳን እየተካፈልኳል ኖርም አለ ካሳ በለዘበ አንደበትና በንዴት በተቃጠለ ስሜት ከሁሉም መድረስ የምትችለው እኮ ያዘዝንህን እየተቀበልክ ነው አሉ እቴጌ የንግግሩ ሁኔታ ማፌዝ ይሁን እውነት አልገባቸው ብሎ እየተጠራጠሩ መቻል ተዘዘም ማልኩ ንግስት ወይ ና ተባልኩ መጣው ተቀመጥ ተባል ተቀመጥ አለ ካሳ ምን ጠራ ምን ተጎዳ ልጃችንን ስለሰጠኝ ነው አሉ እቴጌ ከዚህ ላይ በጣም ተሹሜያለሁ በእውነት ነው የምናገረው ወደዚህ በመምጣቴ ምንም ሌላ ነገር ባላገኝ ተተዋበች የበለጠ ስጦታ በጎንደር ከተማ ውስጥ ለሌለ ይህ የሚበቃኝ ታላቅ ሹመትና ሽልማት ነው አለ ካሳ የተዋበች ትዝታ የተቀሰቀሰበትን የቁጣ ስሜት አቀዝቅዞለት ያን የጭቃ ግራፋቸውን በካሳ ላይ ለመለደፍ ተዘጋጅተው የነበሩት ራሳሊም ለልጃቸው ያለውን ፍቅርና አክብሮት ሲያዩ በረድ አሉ ታዲያ ምን ይሻላል ነው ምትል አሉ እቴጌ ተሹማል ተተባልኩ ለቋራ ራሴ ሹም ሆኜ መሄድ ይገባኛል አይ ብቻህን ይሁን ቋይ ሆነም እንዴ ቋራ እኮ ያንድ ደጃዝማች አገር ነው አሉ እቴጌ እኔም እኮ አባቴ ደጃዝማች ባይባልም ትልቅ ወንድሜ ደጃዝማች ነበር አለ ካሳ በማፌዝ እሱ ቆይቶ የሚታሰብበት ነገር ነው አሉ እቴጌ እንግዲያ በታሰበልኝ ጊዜ ሄዳለሁ አለ ካሳ እንግዲህ ሁልጊዜ የምትሰራው አንተ ባዘዝከው ብቻ ነው ማለት ነው አሉ ራሳሪ የለም እናንተ ባዘዛችሁኝ ነው የሰራሁት እና ስባል መጣሁ ተቀመጥ ስባል ተቀመጥኩ እናንተ አሽከርነት አወጣችሁ አሽከሬ እንዲሆን እንኳን ለማልፈልገው ደጃዝማች አሽከር ሆን ስትሉኝ ብቻ አለመፈለገን በትህትና ገለጽ አለ ካሳ በልደና ነው ቆይና እናስብበታለን አሉ እቴጌ ካሳ እጅ ነስቶ ወጣና ወደ ቤቱ ሄደ ፊቱ ጉበት አይኖቹ ግሽርጥ መስለው ነበር ራስ ምታትም ግራ ቀኝ ሳሪ ሳራውን ሲነድለው የደረሰ መስሎ ይሰማው ነበር ወደ ቤቱ እንደገባ ያቺን እንደ ነፍሱ የሚወዳትን ተዋበችን እንኳን ሳያነጋግራት አልፎ ወደ አልጋው ሄደና ጋደም አለ። ተዋበች የመልኩን መለዋወጥና ጠቅላላ ሁኔታውን ስታይ ወደ አልጋው ሄዳ ምንድነው የሆንከው የኔ ጌታ አለችው። ተይኝ ተዋበች ተይኝ ትንሽ አረፍ ልበል አለ ካሳ። ምንድነው የሆንከው? ራሴን አሞኝ ነው። ዛሬ ደግሞ ምን አደረጉ ይሆን? እባክሽ እነሱን አታስታውሽኝ ተዋበች። ተዋበች ባልጋው ላይ ወጣችና በጎኑ ጋደም ብላ በእነዚያ ልብንና ስሜትን ጨምረው በሚዳስሱ ለስላሳ እጆቿ ራሱን እየዳሰሰች በልጅነቷ ጊዜ ተዋበች የሚባለው ስም እንዲሰጣት ምክንያት ከሆኑት እጅግ የተዋቡ ከንፈሮቿ ግንባሩን ጉንጮቹንና ከንፈሮቹን እያፈራረቀች ዳሰስ ስታደርጋቸው ነፍሱን ስቶ ቆይቶ ፈጥኖ በሚሰራ መድኃኒት ብንን እንደሚል ሰው ከዚያ የብስጭት ደዌ የተላቆ ብንን አለ። ካልጋው ላይ እንዳለ ተነስቶ ቁጭ አለና ተዋበችን እጇን ሳብ አድርጎ ከተጋደመችበት አንስቶ በጎኑ አስቀምጦ እቅፍ አድርጎ እሷን ታደረገችው ግንባሯን ጉንጮቿን ከንፈሮቿን ሳማቸው። ብቻ የእሷ አሳሳም ከእሷው ጥቂት ጠበቅ ይል ነበር። ወዲያውም ተዋበች ፊቱን ፈርቅ አርጋ እያየች ዛሬ ደግሞ የፈሩ ምንድነው አለች። ራክሽን የነሱን ግፍ ምን ብለሽ ነው? ያንድ ደጃዝማች አሽከር ሆነ ቋራ ሄዳሉኝ አለ ካሳ። እማማናቸው አባባ አለች ተዋበች። ለግፍ ስራ ሁለቱም እችላያያሉ ሁለቱም ናቸው። እኔ እኮ በቃን እንሂድ ብያለሁ። እኔማ ጊዜ ታጠፋው አይቀር ባንቺ ምክንያት ተተዛመርኩ አይቀር የማስበውን ተነሱ ሳልጣላ ፈጽማለሁ ብዬ ነበር። እነሱ ዛዲያ ይሄን እያወቁ ሰጃቸው ነጻ በሆንክ ጊዜ እንዳልፈሩህና እንዳላከበሩ በጃቸው ስትሆን ታዋረዱ ተነሱ ጀማትጣበት ምክንያት የለም አለች ተዋበች እኔማ ተነገዛሬ ሐሳባቸውን ይለውጣሉ ያሰብኩት ላይቀር አንቺን ቸኩየም አላስከፋሽ ምንም እንደምትወጂኝ ባልተራተር አያትሽንና አባትሽን ሳስከፋ አንቺን ይከፋሻል ብዬ ነበራ አለ ካሳ ገፍተውት በደላቸው ነበር እንጂ የሚከፋኝ እነሱ አላስቆም አላስቀምጥ ብለው ሲገፉህ ብታስከፋቸው ምን ቸገረኝ የራሳቸው ጥፋት ነው እኔስ ብሆን ለነሱ የግፍ መሳሪያ ብቻ ሆኜ ልኖርላቸው ነው እንኳንስ አንተን በሁሉም ነገር ተማንንም የምትበልጣውን ሰው ማንንስ ቢሆን ባል ብለው ተፈቱኝ ቢሆን ለኔ ሲባል ተሚገባው በላይ ያለዚያ የሚገባውን መስጠት ነበረባቸው ተዋበች የነሱ ግርብረት ነኝ ለኔ ብለህ ያንድ ቀን ተግባርክን አታቋርጥ እንሂድ ባልከኝ ጊዜ እንሂድ ወደምትለኝ ቦታ እሄዳለሁ እንግዲህ አንተም ታጠቅ እኔም እታጠቃለሁ አለች ተዋበች ይህ የወይዘሮ ተዋበች አነጋገር የካሳ የፈረስም ታጠቅ እየተባለ እንዲጠራ ምክንያት ሊሆን ቻለ ምዕራፍ 23 የቆንስሉ ግብዣ ዘመኑ የዓለም ወርድና ቁመት በሰው ጥበብ መጠቅለል የጀመረበት ዘመን ቢሆንም አገራችን በመድሩ ባቡር በባህሩ አዲስ መርከብ መጠቀም ቀርቶ ገና ወሬውን በደንብ ስላልሰማችና ብቻዋን ስለነበረች ወደ አገራችን የሚመጡ ፈረንጆች ሁሉ የራሳችንን አይነት ምግብ በልተው የራሳችንን አይነት መጠጥ ጠጥተው ይኖሩ ነበር በዚያ ዘመን ኢትዮጵያ ውስጥ ከነበሩትና ኢትዮጵያውያንን መስለው ከኖሩት የውጭ ሀገር ሰዎች አንዱ አበሾች በራሳቸው አጠራር አቶ ቡላዲን ይሉት የነበረው ቆንስል ዎልተር ፕላውዴን ነበር። ፕላውዴን ዋናው መደበኛ ቦታው ምጽዋ ቢሆንም አብዛኛውን ጊዜ በጎንደርና በደብረ ታቦር ይኖር ነበር። ቀኑ የንግስት ቪክቶሪያ የልደት በዓል ቀን ነበር። ጎንደር በነበረው የእንግሊዝ ቆንስል ግቢ ለባሉ ክብር ታላቅ የራስ ግብዣ ተደርጎ ነበር። በግብዣው ላይ ብዙ ኢትዮጵያውያን መኳንንትና ብዙ ፈረንጆች ተገኝተው ነበር። ካህናቱ ብቻ ጸረ ማርያም ከሆኑት ፕሮቴስታንቶች ቤት ምግብ ለመብላት ስላልፈቀዱ አልተገኙም ነበር። ምግቡ በሙሉ የጎንደር ሙያ ያፈራው በጣም ብዙ ስምና መልክ ያለው የሀገራችን ምግብ ነበር። የወጡ አይነት፣ የጥሱ አይነት፣ የዳቦ አይነት ብዛት ሲያስገርም ለእንጀራው እንኳን ብዙ መልክና አይነት ነበረው። መጠጡም የጠላው፣ የጠጁ፣ የወይን ጠጁ አይነት ብዙና የተለዋወጠ ነበር። ብቻ ቤቱ የውጭ ሀገር ሰው ቤት እንደመሆኑ መጠን በውስጡ ካንት ኢትዮጵያዊ መኮንን ቤት ሊገኝ ከሚችለው እጅግ በዛ የሚል የባህር ዕቃ ይታይ ነበር። ለብርቅም ያህል ከመርከብ ከወረዱ በኋላ ከምጽዋ ተነስተው በግመልና በበቅሎ ጀርባ ጎንደር የደረሱ አንዳንድ ጥቂት የፈረንጅ መጠጥ አይነቶች በግብዣው ላይ ቀርበው ነበር። ይሁን እንጂ ካበሻውም ይሁን ከነጩ መካከል እነዚያን ለብርቅነት ብቻ የቀረቡ መጠጦች ተመቅመስ አልፎ የጠጣቸው ብዙ ሰው አልነበረም። አቶ ቡላዴንና አቶ ቤል የማረግ ምልክት አይኖረው እንጂ ልክ የኢትዮጵያውያን መኳንንት አይነት ልብስ ለብሰው እንግዳውን ሁሉ እየተቀበሉ ያስተናግዱ ነበር። ግብዣውና የአዝማሪዎቹ ካታ ለረጅም ጊዜ ከቆየ በኋላ አብዛኛው ተጋባሽ እናቶ ቡላዴንን እየተሰናበተ ንግስት ቪክቶሪያ ሻመት እንዲነክሱ ምኞቱን እየገለጠ ሲሄድ ፈረንጆቹና ጥቂት ኢትዮጵያውያን መኳን የጀመሩትን የጋለ ወሬ እንደያዙ ቆዩ። ደግነቱ በጊዜው ወደ ኢትዮጵያ የሚመጡ ፈረንጆች ከሀገራቸው ምን ያህል እንደራቁ ስለሚያውቁት ቶሎ ብለው ቋንቋችንን ያጠኑ ነበር። አዲስ መጥ የሆነውና ካማሪኛ ጋር ገና ጥሩ አድርጎ ያልተለማመደው ፈረንጅ እንኳን ቢሆን በኢትዮጵያ ውስጥ ብዙ ዓለም ኖሩን የሚገልጡበት እንግዳ የሚሆኑበት ፊደሎቻችን እነ ቀ ጨ ቀ ደና ጠ ነበሩ እንጂ እንደምንም አማርኛ የማያው ተፈትፍ ፈረንጅ አልነበረም። ስለዚህ ጎንደሬው መኮንንና አውሮፓዊው ፈረንጅ በአማርኛ ሲያወቁ የነቀና ጠችግር እንኳን አንስተዋሽ የለውም ነበር። በዚህ ሁኔታ ወሬው እንደቀጠለ ሳለ አቶ ቡላዴንና አቶ ቤል እንግዶቻቸውን ወደ መሸኘቱ መሆናቸውን ስላዩ የጋለ ወሬ ይዘው ከተቀመጡት ኢትዮጵያውያን መኳንንትና ፈረንጆች መካከል ሂደው ተቀመጡና የወሬው ተካፋይ ሆኑ። ከዚያም ቡላዴን የሰዎችን ውካታ ሁሉ አቋረጠና ተነገራችሁ ላይ በግብዣችን ላይ የነቴጌ የልጅ ባል ለምን አልተገኘልንም አለ። ምናልባት አልተጠራ እንደሆን አለ አንዱ አበሻ መኮንን። እንዴ ተውሉ በፊት ነው ጥሩልኝ አልኩ አለ ጆምቤል። ጣላቱ ብዙ ነው ምናልባት በዚህም የጎዱት መስሏቸው ሳይነግሩት ቀርቶ እንደሆን አለ መኮንኑ። አይ ይማት ሆነ የማይገባ ነገር ነው አለ ጆምቤል። ክላውዲን ከቤል አከታተለና ጆን እቺ ጎበዝ ግዴለህም የዋዛው እንዳይደለችም ብቻ ለምን ቀረ እነስ ባይነግሩት ይሆን አለ። ቢሆን ነው አረሱ ጨዋታው ነው እንኳን እንደዚህ ባለ የተከበረ ቦታ የትም ቢሆን በወዳጅነት ተፈልጉት እንደዚህ ያለ ነገር የለውም አለ አበሻው መኮንን። ተነገራችሁ ላይ ጌታ አቶ ቡላዲን አለ ደጃቸው እንዲራል። እሺ አለ ክላውዲን። አሁን ትልቁ ሰው ቀረቦትና ነው ይህ ሁሉ ሐሳብ? እንዴታ ነው እንጂ ለመሆኑ እሱ ትልቅ ሰው ነው? ትልቅነቱ ታልታመነበት ዛዲያ የቴጌ የልጅ ልጅ ለምን ተዳረችለት አለ ክላውዲን። ይህን ማስረዳት መቼም በጣም ከባድ ነገር ነው አለ ወንዲራት። ለመሆኑ የሰውየው ጠቅላላ ሁኔታ እንዴት ነው? እኔ መቼም ሰውን ባይን የመገመት ችሎታ የለኝም። ቢሆንም እሱም ባየሁት ቁጥር ልክ የሌለው ደስታ ይሰማኛል። ለአገሩ ከፍተኛ ቁም ነገር የሚሰራ ሰው መስሎም ይሰማኛል አለ ፕላውዴል። እኔም እንደዚሁ አለ ጆምቤል። የወንድራትን ግንባር የቅናቱ ወላፈን ገርፎ በማኮማተር መስመሮች አውጥቶበት ሲያልፍ ታየ። የኮሶ ሻጭ ልጅ ነው። እናቱ በዚሁ በጎንደር ከተማ ኮሶ ሲሸጥ ኑራ አሁን በቅርቡ ነው የሞተችው አለ ወንዲራት። ስለ እናቱ አልነበረም የጠየቅኩ ስለ ራሱ ነው አለ ፕላውዴን። ከዚህ ላይ የደጃች ክንፉ ባለመዋልኩ ነው የኖሩትና በዚህ ጊዜም የቴጌ ታማኝ አሽከርኩ ነው የነበሩት ፊታውራሪ ሞገስ ነገሩ ከነከናቸውና ሳይጋበዙ በጨዋታው መካከል ገቡ። እናቶስ ቢሆኑ መች እንዲህ ናቸው? ደጃዝማች ወንዲራድ የሚለው ሁሉ ሐሰት ነው። የካሳን እናትም አባትም እኔ አውቃቸዋለሁ። ጀግናውን ወንድሙን ደጃች ክንፉንም ጌታ የነበሩ አውቃቸዋለሁ። የጀግኖች ጀግና ካሳንም አውቀዋለሁ አሉ ፊታውራሪ ሞገስ። ቤልና ፕላውዴን እርስ በርሳቸው ተያዩና ፊታቸውን ወደ ወንዲራድ መለሱ። ፊታውራሪ ሞገስ እውነታቸውን ነበር የተናገሩት። በትውልዳቸው ድር ማጋቸው ደንቢያ በመሆኑ የልጅ ካሳን ቤተሰብ ጥሩ አድርገው የሚያውቁ ሰው ነበሩ። ከዚህም በቀር ለአረብ ወራሪዎች መቅጫ እንዲሆኑ እግዚአብሔር አውቆ የፈጠራቸው ክንፉ በዘመቱበት አቅጣጫ ሁሉ ከአንዱም ሳይለዩ አብረው ስለዘመቱ ልጅ ካሳ በልጅነቱ ዘመን ከወንድሙ ጋር ሲዘምት ያሳየውን የወጣትነት ጀግንነት አልረሱትም። ካሳ ክንፉ ቤት ሳለ ይሰራውና ይናገረው የነበረ ከአንድ ወጣት ፈጽሞ የማይጠበቅ ታላላቅ ነገር ሁሉ እስከዚህ ጊዜ ድረስ ከልባቸው አልጠፋም ነበር። ስለዚህ ደጃች ወንዲራድ በማያውቀው ነገር ተነስቶ ለውጭ ሰዎች የካሳን ስም እያጠፋ ሲናገር ሲሰሙ علاس چلای چارلنا به چهاتاو تلقا اگبو زادیا کنفو یرسو گیتای نبرندون اکاسان نات کسو شاچ مهانو ای کادر علا دجاج چون دیراج یال هونوتن علو فیوتاوراری موگس کرر ربلو تزیلای جون بیل نگرات چونا قررتن نا یناتون نا یاباتون گدائن توون نا راسو اندیت نو علا جگنا جگنا گوبس علو فیتاراری بچک کولا دجاز ماچس یرسو استیت اندیت نو علا جون بیل یان سمیاو یاینون بو اندراد لائی تکلو جگنا نتا ایبالم ان انکوا بطور نتا لابر ریتا سلسیالا ایوتم یا یوتن دمی نگروت گن یمی سراو نگر جگنا نسای هون ابجت نو عرات امستو نو بمسوسو مکا کل بر روی گوال دیلو تال علا دجاز چون دیراد ونت ونت باونت تایی سو سمتهاد زادی اکو اندزیا بیگبا بطاعتنوی وط آدنجای مارد علو فیتاو راری موگس اندکانی موتن نارفالا علا دجاز ماچ وندیراد اندکان ما موتن ما واشاگر توس سدبکو بیرورو یکاراد اندکان ما کانو تیدس یمان نمپرتاش موتاد علو فیتاو راری موگس فرنجوچم اگشوچم بساک فگر گالو پلاودین به مکاکلو گبانا وندی رادن باشمور لمگسس ابشوچ گوبز ننتر آلاد چو گن گوبز آتو دوم بزو اگر چایی چالو گن تاگری کتی یه بطام یه موقعاتن نایم مود دات اگر ایتیو پیانا تمنور بزاتم اندراسی اگر ادرگیل کتراس منم مالکا بای بزیگ زیوس بابشوش لا یا یه باچو وانا گرلت ارس ورسا چو بطام ممکانیانیت نو اونیت نو መከናናት አት ቤትም ማገራለ እኛ እንግሊዞችም ተብዙ አመታት በፊት ጀምሮ ብዙ ታላላቅ ሰዎች የነበሩንን ያህል ብዙዎች ታላላቅ ሰዎቻችን በመቀኝነት ሊጎዱ ይችላል ተመገደል የደረሱት እንኳን ጥቂቶች አይደሉም በተንኮል ተሞት የደረሱት ታላላቅ ሰዎቻችን ስንት ይሆናሉ ጆን አለ ወደ ጆን ቤል ዘወር ብሎ ኦ ብዙ ናቸው አለ ጆን ቤል አንገቱን ደፋርጎ تکیت سیاسب که کوئی بوالا نه توماس مور نه ریلی نه کلیف ارامنی کترال بزنات چو آره کلاودین تکبرن نه نه زین نه اکارو سووچ لاغرات چو من انده سرو تاو کالا چو اینو تبلو یمائی گمت کفتا نیا کبرن نه تکم لاغرات چو اثر رفو سووچ نا چو ቢሆንም ምቀኛ ስላልጠፋላቸው በምቀኛ ምክንያት ተመሞት ደርሰዋል። ነገር ግን ምቀኛ ስላችሁ ተወዳዳሪ ምቀኛ እንጂ እንደናንተ አገር ሰዎች ነጋዴው በወታደሩ እጀሰሪው በቄሱ አይቀናም። ለዚህም ባንድ አገር አንድ ታላቅ ሰው ሲፈጠር ዋናው ጥቅም ለራሱ ሳይሆን ለአገሩ መሆኑ እየታወቀ ስለሄደ በአሁኑ ጊዜ በእንግሊዝም ሆነ በሌሎች አውሮፓ ሀገሮች በምቀኝነት አንድ መልካም ሰው እንዲሞት የሚመኝ ተቀናቃኝ እየጠፋ ሂዷል። ብሎ ነገሩን ሊከተል ሲል ተነገሮ ላይ ጌታ ቡላዲን ነገሩን በጠጅ ላደናቅፈና አሉ ፊታራሪ ሞገስ እንደመሳቀ ይያሉ እሺ ጌታ ፊታውራሪ አለ ፕላውዲን አይኖቹን በግራጫሪዝ በተከበበው የፊታውራሪ ሞገስ ፊት ላይ አሳርፎ ፊታውራሪ ሞገስ ቀበል ላደረጉና በአገራችንም እኮ አሁን ለተናገሩት መልካም ምሳሌ የሚሆን አነጋገር አለ አሉ። እንዴት የሚል ነበር አለ ፕላውዴን። ሁሉም በየሙያው ተጠጉ ባሉ ሰዎች ቢቀና ይሁን ግን መበለት በቄስ ደብተራ በጳጳስ ገበሬ በንጉስ ቢቀኑ የእግዚአብሔርን ቁጣ ያመጣሉ ይባላል አሉ ፊታውራሪ። ምን የመጀመሪያው ምን አሉት አለ ፕላውዴን። እየሳቀና አንገቱን ወደ ፊታውራሪ ዘንበል ያደረገ መበለት በቄስ ብለው ፊታውራሪ መሳሪያውን ሊከተሉ ሲሉ መበለት ምንድነው አለ ፕላውዴን። መበለትና ያቁም እንዴ? መበለትማ ለመመንኮስ የደረሰች ባልቴት ወይም ሴት መነኩሴ ናት አሉ ፊታውራሪ ሞገስ አሉ ፕላውዴንና ጆን ቤል ባንድ ላይ። ፕላውዴንና ቤል አማርኛ አቀላጥፈው የሚናገሩ ፈረንጆች ነበሩ። ቢሆንም ብዙ ሰምተዋቸው የማያውቁ ካላት ይያጋጠማቸው አንዳንድ ጊዜ በጨዋታ መካከል ይህ ምን ማለት ነው ይያሉ ይጠይቁ ነበር። ወለት ነው ፊታውራሪ ያገራችሁ ሰዎች ያልተረዱት ይሄን ነው። ለዚህስ ቢሆን ዛሬ እናንተ ተባብራችሁ ባደጋ ላይ ያለች አገራችሁን መጠበቅና ራሳችሁን በእውቀት በሥራ ማሻሻል እንጂ ለመመቀኛኘት መች ትደረሳችሁ? እናንተ እኮ ያላችሁበትን ሁኔታ አታውቁትም። ዙሪያችሁ እኮ ጨርሰው ሊያጠፋችሁ ወይም ባሪያ ሊያረጋጋችሁ በሚፈልጉ ጣራቶች የተከበበ ነው። እናንተም ራሳችሁ ታለምና ዓለም ተደረሰችበት ደረጃ ተነጥላችሁ የምትገኙ ሰዎች ናችሁ። እኔ አንደኛ ክርስቲያን በመሆኔ ለዚች ሀገር ክርስቲያኖች በጣም አስባለሁ። ሁለተኛ ብዙ ዘመን በዚህ ስለቆየው አገሪቱ አገሬ ህዝቡ ወገኔ ሆኖ ይስማኛል። ስለዚህ ባገራችሁ ሲፈጸም የማየው ጎጂ ነገር ሁሉ ይቆጨኛል። አሁን ወደ ተነሳንበት ልመለስ። ያን ካሳ ምትሉትን ወጣት እንዴት ትኩር ጥመድ አርጋችሁ ተምትይዙት አንድ ራስ አርጋችሁ አገርህን ተቱርክና ሳረብ ጠብቅ ብለነት ጭምር ታለው ይሄን ክፍለ ሀገርም አስተዳደር ብላችሁ ብታሰሩት ምን አለበት አለ ክላውዴን። ራስ አለ ደጃስ ማቾ ዲራት አሁን የሆነ መስሎት በደም ፍላት ንግግሩን ቀጠረና አቶ ክላውዴን ታዋቂ ሲመስሉ ይለካ ሞኝ ነውትና ባገሩ ሰው ጠፍቶ ነው አንድ ረኛ የኮሶሻጭ ልጅ ራስ የሚሆን አለ። አረ ስለፈጠረ አምላክ አፍህ ይለዝብ አሉ ፊታውራሪ ሞገስ። እርሱን ደሞ ምን ጥልቅ አረጎት አለ ወንዲራድ ፊታውራሪን በዚያ ቡጢ ቡጢ በሚያከላይኑ እየገረፈ። ለምን ጥልቅ አያረገኝም? ይልቅስ አንተን ምን ጥልቅ አርጎህ ነው በማታቀው ነገር ገብተህ የሰው ስም የምታጠፋ አሉ ፊታውራሪ ሞገስ እጆቻቸው መንቀጥቀጥ እየጀመሩ። ተከብረው ይቀመጡ አለ ወንዲራድ። ብታከብረኝ ባታከብረኝ ምኑ ሊቀርብኝ? አዋርደኝ ግዴለም። ተምትዘነጣጥላቸው ሰዎች በምን ይበልጣሉ አሉ ፊታውራሪ ሞገስ። ምን እንዲያው መከበር የማይወድላቸው ቀላል ሽማግሌ አለ ደጃች ወንዲራድ። አረ ይሄ አቅሙና ክፍታ ሁርጋት አንተ ነህ ሞገስ አላውቅ መሰለህ ፈርጣጭ ጋለሞታጫ ደሞ የካሳ ጓደኛ አሉ ፊታውራሪ ሞገስ እጅግራቸው ንዳት እንዳመመው ሰው በጣም እየተንዘፈዘፈ። ወንዲራድ ዲሳደር ሲል ክላውዴንና ቤል ተነስተው ቆመው ደ ይሄማ ታላቅ ነውር ነው እንዋይ ብለን ተቀምጠን እንደዚህ ተሰራላችሁ? እናንተም እኛም ጫዋ ሰዎች ነን። ይሄም እንደ ቤተ መንግስት መከበር የሚገባው የቆንስል ግቢ ነው። በሉ ዝም በሉ ሰው አይስማ አለ ጆን ቤል በተለመደው ልዝብ አነጋገሩ። ከዚህ ላይ አበሾችም ፈረንጆችም ሃይ ሃይ በማለት ነገሩን አበረዱትና ሁሉም የጨበጠውን ዋንጫና ብርጭቆ ያነሳ የቀረውን መጠጥ ከጨረሰ በኋላ አቶ ክላውዴንና አቶ ቤልን እየተሰናበተ ወጣ። ፊታውራሪ ሞገስ በዚያ ቦታ ያሳዩት ቁጭት ማንም ሰው ያለ ስሙ ስም ሲሰጠው ለመስማት የማይችሉ ቀጥተኛና ምቀኝነት የማያውቁ ሰው ከመሆናቸው በላይ የድሮ ጌታቸው ወንድም ከኮበልነቱ ጀምረው የሚያቁት ካሳ በማይገባ ሲዘለፍ ሲሰሙ ለመታገስ ባለመቻል የመጣባቸው ነው። በክላውዴንና በቤል ስሜት የነበረው መንፈስ ደግሞ ሌላ ነበር። ሁለቱም እንግሊዛውያን ወደ ኢትዮጵያ የመጡት ከእንግሊዝ መንግስት ተልከው ታላቋ ብሪታንያ ከኢትዮጵያ ጋር ሊኖራት የሚችለውን ዝምድናና የጋራ ጥቅም ለማጥናትና ለመመስረት ነበር። ይሁን እንጂ ክላውዴን እንደገለጸው ሁሉ እነዚህ ሰዎች ቁም ነገረኞችና በኢትዮጵያ በመቆየት ኢትዮጵያን የሚወዱ በመሆናቸው ለኢትዮጵያ ከልብ ያስቡ ነበር። እነዚህ እንግሊዛውያን ከዚህ ስሜታቸው ጋር በየቀኑ ብዙ አይነት ለውጥ ከሚታይበት የአውሮፓ ክፍለ ዓለም የመጡ ስለሆኑ ኢትዮጵያውያን ከዓለም ተለይተው ዓለም ስላለችበት ሁኔታ ሁሉ ምንም ሳያውቁ በትንንሽ ጉዳዮች እየተቀናኑ እርስ በርሳቸው ሲፈጃጁ ስለሚያዩ ይህን ህዝብ ጨፈላልቆ አንድ የሚያደርገውና ወደ ተሻለ የኑሮ ዓላማ የሚመራው አንድ ቆራጥና ብልህ ወንድ እንደሚያስፈልግ ዘወትር ያስቡ ነበር። ተጋባዡ እንግዳ ሁሉ እንደወጣ ክላውዴንና ቤል በየነበሩበት ቁጭ ብለው የወይን ጠጅ ብርጭቆቻቸውን እያነሱ እንደጨበጡ ጆን ግዴለህም ይሰው አንድ ነገር ሳይሰራ የሚቀራ ይመስለኝም ከጠላቱም ይሁን ከወዳጁ የምሰማው ቃል ሁሉ ትልቅና ልዩ ሰው መሆኑን የሚያረጋግጥ ነው አለ ፕላውዴን ምናልባት ባይገሉት ወይ ባያስሩት አለ ቤል ወይን ጠጁን ፉት ይያለ ምዕራፍ 24 ሁለት መንገደኞች ጊዜው ገና ጧት ነበር የፀሐይ ጮራ አርፎ የሚታየው በማዶና በማዶ ባሉት ተራሮች አናቶች ላይ እንጂ በመካከል ባለው ጉድጓዳ ቦታ ላይ ገና አልደረሰም ቦታው ቆላ ስለሆነ ብርዱ ብዙ ባይሰማም በጉድጓዳው ውስጥ የሚሄደው መንገደኛ እግር ቆርጠም ቆርጠም ያደርግ ነበር በዚያ ድንጋያማ አቀበትና ቁልቁለት መንገድ ሲሄዱ እንቅፋቱ አልፎ አልፎ የእግር ጣቶችን ጫፎች ገጭ ገጭ ስለሚያደርግ ከውርጩ ጋር መጠነኛ ድንዛዜ ያለበት ስቃይ ያስከትላል ይህ ሁሉ ሆኖ በዚያ መንገድ ፀሐይ ከጋለች በኋላ በላብ እንደ ቅቤ እየቀለጡ ማለፉን በመፍራት ብዙ መንገደኞች ይህን አስቸጋሪ መንገድ በጠዋትና በምሽት ለማለፍ ይሞክራሉ ሆኖም በዚያ መንገድ የፀሐይን ነበልባል ሳይቀምሱ ማለፍ አይቻልም ነገር ግን ከሙቀቱ ጊዜ በመጠኑም ቢሆን ለማምለጥ ሲሉ ብዙ ሰዎች ይህን መንገድ በቀዝቃዛ ጊዜ ማለት በምሽት ወይም በማታ መግፋትን ልማድ አድርገው ይጠቀሙበታል በዚህ ቀን ጠዋት ይህን የቆላ መንገድ ከተያዙት ሰዎች መካከል ሁለት መንገደኞች ከሁሉም ቀድመው ተነስተው ኑሮ ከደጋው አፋፍ ርቀው ከያቋራጩ መንገድ ወደ ቋራ ከሚወስደው ቦኬ መንገድ ላይ ድንገት ተገናኙ ከሁለቱ መንገደኞች አንደኛው ከጭልጋ አቅጣጫ ሲመጣ ሁለተኛው ከጣቁሳ አቅጣጫ ይመጣ ነበር ከጣቁሳ አቅጣጫ የመጣው ሰውዬ ቁመቱ ምሰሶ የተከሻው ስፋት በር የማያስገባው የሚመስል ሁለት እግሮቹ ሲታዩ በትክክል የቆሙ ወጋግራዎች የመሰሉ ፊቱ አጠር ብሎ አፍንጫው ቀና አይኖቹ ላም ላም ያሉ ከንፈረስስ ወተት የመሰለ ጥርሱ ጉራማይሌ ጥቁራት ያለበት ሲሆን ከርደድ ብሎ ሙሉ የሆነ ጎፈሬው በማደጉና በተጫነው ቅባት ምክንያት ጠበብ ባለው ግንባሩ ላይ ከንበል ያለ ነበር ከሰውነቱ ጠብደልነት ጋር እንዲስማም ሆነው የተሰሩ የሚመስሉ ጋሻና ጦር ይዟል ከጭልጋ አቅጣጫ የመጣው ደግሞ የሰውነቱ መጠን በትንሽነትም ይሁን በትልቅነት ከማንኛውም ሰው ተለይቶ የሚታይበት ምንም ነገር የሌለው ሲሆን ከፊተ ገጹ ላይ አስፈሪነትና ተወዳጅነት የሚታይበት አንዳች ነገር ነበረበት እሱም ከመጠነኛ ሰውነቱ ጋር ተስማሚ እንዲሆኑ የተሰሩ የሚመስሉ ጋሻና ጦር ይዞ ነበር ሁለቱ ሰዎች ከየመንገዶቻቸው መጥተው ልክ ወደ ዋናው መንገድ ሊገቡ ሲሉ ስለተገናኙ ሁለቱም ቀድሞ ለመግባት ተፋፍረው በያሉበት ገጭ ብለው አይን ላይን ግጥም ሲሉ እንደምን አደርክ ወንድም አለ ጠውሌው ሰውዬ እየተጀነነ እግዚአብሔር ይመስገን አንተስ እንደምን አድራሃል አለ ከጭልጋ በኩል የመጣው ሰውዬ ይመስገነው አለ ወደሉ ሰውዬ አንቱ ባለመባሉ ቅርታ እየተሰማው ጥቂት ዝም ብሎ ከቆየ በኋላም ወዴት ትሄዳለህ ወንድሜ አለ ወደ ቋራ አለ ከጭልጋ በኩል የመጣው መንገዳችን አንድ ነው ዛዲያ ቀደመኝ ወይ ልቅደምሃ አለ ግድንግዱ ሰውዬ መጠነኛውን ሰውዬ ንቀት ያለበት በሚመስል አቋም አጋድሞ እያየ እሺ ቀደም አለ መጠነኛው ሰውዬ ወርበኑ ሰውዬ ቀድሞ እየመራ መጠነኛው ሰውዬ እየተከተለ ያን ወጣ ገባ መንገድ በጠዋቱ ተያዙት ዛዲያስ ወንድም ቋራ ለምን ጉዳይ ትሄዳለህ አለ ወደሉ ሰውዬ በዚያ ረጅምና ወፍራም ቅልጥሙ ቃዳ ቃዳውን እየተራመደ አገሬ ተዚያው ነው አለ መጠነኛው ሰውዬ የዚያን ያህል ለመራመድ ቢያቅተውም መንገዱን በጣም ስለሚያውቀው በፈጣን እርምጃ ከግርግሩ እየተከተለ ስሙ ማን ይሰኛል? ታግሎ ያንተስ? እኔ ማን ዳሻው ባላለሁ? ዘመዶችስ እንደማን ይባላሉ? አይ ይሄን ያለ የሚታወቁ አይደሉም። ተመንደራቸው ወጥተው ስለማያውቁ መንደራቸውን የማያውቅ ሰው አያውቃቸውም። እሺ ይሁን። እነሱን እስተዋቸው። አንተ የት ቆይተህ ነው? ጭልጋ ለምን ጉዳይ? በሬ ልገዛ ነበር። ዳዲያ በሬ ቤት አለ? ወደ አፋፍ ተጠግቼ አድራለሁ ብዬ ማምሻዬን ስመጣ ሽፍቶች ደርሰው ቀሙኝ። አይ አንተስ ያላገመ ብቻህን ለምን ትመጣለህ? እኔ አሁን በዚህ መንገድ ብቻዬን ስንትና ስንት ነገር እያያዝሁ እመላለሳለሁ። ወፍ እንኳን ትውር ብላብኝ አታውቅም። ለምን? ጀግና ባይን ይታወቃላ? አለ እንደሻው። ጀግና ባይን ይታወቃል እንዴ? አለ ታግሎ በመጠኑ ፈገግ ብሎ። እንዴታ አካሄዱን አይተው በትሩን ይቀሙታል ሲባል አልሰማህም እንዴ? በሬን ዝም ብለው ቀሙኝ እንጂ አረኔስ ቶሎ ቶሎ ነበር ስራመድ የነበረው። አይ ለተረቱ እንዲመች አረማመድ ተባለ እንጂ እሱማ ሰው የሚገመተው በብዙ ነገር ነው። በሰውነቱ መጠን፣ በንቃቱ፣ በምኑ ነው። አታስዋሸኝ። አሁን አንተን ቅሚያ በመፈልግበት ጊዜ የምፈልገውን ይዘህ ባገኝህ፣ መቶ ጦርና ጋሻ እንኳን ይዘህ ባይህ አልፈራህም። ቀርቤ ቀማሃለሁ። ለምን? የሚያስፈራ ነገር የለህም። እኔን ግን ልትቀማኝ ብትፈልግም ባዶ እጄን እንኳን ብሆን ልትፈራኝ ልትጠረጥረኝ ትችላለህ። ለምን? ሰውነቴስ? ግርማዬስ? በአገራችን ደግሞ ሰውነቱ ወደል፣ መልኩ ጥሩ የሆነ ወንድ ሁሉ የፈሪና የደካማ መሳደቢያ ገጠም ሲገጠምበት ነው የሚውል። ምን እየተባለ ሲል ወደሉ እንደሻው ጠየቀ። ቡከን ዘረጥራጤ ሄደ ጫካ ወጣ፣ ማጀት ውስጥ ባይገኝ ዘጠኝ ቂጣ ሲያጣ። ቡከን ዘረጥራጤ ሰፊ ነው ደረቱ፣ አሰላና ቂጣ የሚፈላበቱ ካለ በኋላ ታግሎ ግጥሙን ሊቀጥል ሲል እንደሻው በእፍረትና በንዴት አቋረጠውና ይህ አቅመ ቢስ የሆኑ ምይቶች የሚያወሩት ነው አለ። የለም የለም፣ ጀግንነታቸው የተመሰከረላቸው ብዙ ወንዶች የሚናገሩት ነው። አሁን አንተ ጥንካሬ አይጠቅምም ነው የምትለው? ጥንካሬ ከብልሃትና ከቅልጥፍና ጋር ይጠቅማል። ግን ደግሞ ወደሉ ሁሉ ጠንካራ፣ መጠነኛ ሰውነት ያለው ሁሉ ደካማ አይደለም። እንዴት አይደለም? አሁን ላንተ ደረቴን ገልብጬ በጦር እንድትወጋኝ ብሰጥህ እንኳ ባንተ ክንድ የተወረወረ ጦር በስቶት ሊገባ ይችላል። ጊዮርጊስ ምስክሬ ነው፣ ተፈንጥሮ ነው የሚወድቀው። እኔ ግን ተፈለኩ በባዶ እጄም ቢሆን አንቄ ልገልህ እችላለሁ አለ እንደሻው ከልቡ ሳይሆን በጉራ። አሁን የምንጋደልበት ምክንያት የለንም እንጂ ገዳዩን እንኳ አምላክ ብቻ ነበር የሚያውቀው አለ ታግሎ። ይህን ደግሞ ምን አምላክ ብቻ ሰውም ያውቀዋል እንጂ። እሱን እንኳ አትበል። ገዳይነት በወደልነት ብቻ ተሆነ ዝሆንን ያህል አውሬ ሰው ለምን ይገለዋል? እሱማ እንስሳ ነው፣ ብልሃት የለውም። እኔስ የምልህን አይደል? ሰው በአካሉ ግዙፍነት ብቻ አቅም የሚኖረው መስሎ ተተሰማው ያው እንስሳ ነው ማለት ነው። ሰው በአካሉ ብቻ ሳይሆን ጠላቱን ለማጥቃት ሰው በሰራቸው ማጥቂያ መሳሪያዎች እንዴት መስራት እንደሚችል ካላወቀ ብልሃትና ልብም ከሌለው አንተ እንደምትለው የደለበ ሰውነቱ ብቻ የጀግንነት ስራ ሊያሰራው አይችልም። በትልቅ ሰውነት ውስጥ ልብ የለም ያለው ማን ነው? ይህን ያለስ የለም። ወዳድሎቹ ሰዎች በሰውነታችሁ ትልቅነት ስትመኩ የልባችሁን አስፈላጊነት ትረሱታላችሁ እንጂ። እነዚህ ሁለት መንገደኞች በንግግርም በአስተያየትም ሳይጣጣሙ እርስ በርሳቸው ልብ ለልብ እንደተናናቁ አንዱን ጎድጓዳ ቦታ አልፈው አንዱን ተራራ፣ አንዱን አቀበት ወጥተው አንዱን ቁልቁለት እየተያያዙ ሲጓዙ በንግግር ካለመጣጣማቸውም በላይ ፀሐይዋ እየገነጠረች ስለሄደችና በጎድጓዳው ቦታም ሆነ በተራራው በአቀበቱም ሆነ በቁልቁለቱ ላይ ራስ ራሳቸውን ስለመታቻቸው ጨዋታውን አቋርጠው ዝም ብለው ፊትና ኋላ በመሆን ዘው ዘው ማለት ጀመሩ። በዚህ ሁኔታ ሲጓዙ ብለው ቋራ ለመድረስ ስላልቻሉና ለማደሪያ የሚጠጉበት መንደር ከመሸባቸው ቦታ ጥግ ስላላገኙ መንገዱን ሰበር አድርገው ገብተው በአንድ ዛፍ ስር ለማደር ወሰኑ። ለማደሪያ ከመረጡት ዛፍ ጥቂት ራቅ ብሎ አንዲት ምንጭ በቀስተኛ ድምፅ እያሾከሾከች ትወርዳለች። ምንጯ በምትወርድበት ግራና ቀኝ ድንበሮች ለምለም ቄጠማ፣ ብቻና ሌሎች የሳርና የቅጠል አይነቶች አድገው ይገኛሉ። ወደ ምንጩ ቀረብ ሲሉ የሳሮችና የቅጠሎች እንዲሁም አልፎ አልፎ በውሃው ላይ የተዘረጋው አረንጓዴና የቦካው ጥቁር ጭቃ ባንድ ላይ የሚሰጡት ሽታ ተዋህዶ ወደ አፍንጫ ሲገባ በዚያ ነዳዳ ፀሐይ ሲጓዝ የዋለውንና ውሃ የጠማውን ሰው ቀርቶ ማንንም ውሃ ለመጠጣት ያስመኝ ነበር። ሁለቱ መንገደኞች በስሩ ለማደር የመረጡትን ዛፍ ወደ ጥጉ ሂደው ከተመለከቱ በኋላ ወደ ምንጩ ወረዱ። ሁለቱም እጆቻቸውን ታጥበው በእጃቸው እያፈሱ ውሃ ከጠጡ በኋላ ጦር ጦራቸውንና ጋሻ ጋሻቸውን እንደያዙ በምንጩ አዳር አረፍ አሉ። ከጭልጋ በኩል የመጣው ሰውዬ ሲናገርም ሲሄድም ሲቀመጥም ጠቅላላ ሁኔታው ሲታይ ብርቱ ሐሳብና ቅርታ በሆዱ ያለበት መሆኑ ይታወቅበት ነበር። በምንጩ አዳር ተቀምጠው አረፍ እንዳሉም በጦሩ ዛቢያ ጅንፎ መሬቱን እየቆረቆረ አንገቱን ወደ ታች ደፍቶ ይተክዝ ነበር። ወንድም ተጫዋት እንጂ በሬ እንደሆነ እስታሁን ታርዶ ተበልቷል፣ ለምን ትተክዛለህ? አለ እንደሻው። ምን ላርግ፣ እስታሁን ያፈራኋትን ብር አውጥቼ ገዝቼ አንድ ቀን እንኳ ሳላስበት ወዲያው ሲቀሙኝ፣ አለ ታግሎ። የእሱን ነገር እርሳው፣ እንግዲህ ውሃ የበላው ጨው ነው። ይልቅስ የአሁኑን እንወያይ። መቼም ሁለት ጌታ በአንድ ላይ መኖር አይችልምና አንዳችን ጌታ አንዳችን ሎሌ አንሆንም፣ አለ ወርመኑ እንደሻው። ከዚህስ ላይ ጌታውስ በምን ጌታ ሊሆን ሎሌውስ በምን ሎሌ ሊሆን? አለ መጠነኛው ሰውዬ። ምን ይጠፋ ብለህ ተመንገድ ላይ ብንሆንም ሎሌው የጌታውን እግር አጥቦ ቅጠል ቆርጦ ቄጠማ ነቅሎ በዝብዞ ሊያስተኛው ይችላል፣ አለ ወደሉ ሰው። ደህና ነዋ። መቼም ይህን ማድረግ የሚችለው ጉልበቱ ጠንከር ያለው ስለሆነ ነገሩንም አንተ ስላመጣኸው አሽከርነቱ ላንተ ሳይስማማ አይቀርም፣ አለ ታግሎ። ባለጌ ሰው ነህ፣ እንዲያውም ያሽከር ስም ያለህ አንተ ነህ። ታግሎ እኮ ማለት የእንትን ስም ነው፣ አለ እንደሻው በቁጣ። ወንድም አፍህን ቆጠብ ብታደርገውስ? አለ ታግሎ ልቡ በንዴት እያረረ። እንደሻው እያቁተመተመ ተነስቶ ጥቂት አለፍ ብሎ ወደ ምንጯ ተጠግቶ ጦሩን አስቀመጠና እግሩን ታጠበ። ከዚያ ተነስቶ ወደ ዛፉ ስር ሄደና ቅጠሉን እየቆረጠ መደልደል ጀመረ። ታግሎም ወደ ኋላ ቆይቶ እግሩን ከታጠበ በኋላ ወደ ዛፉ ስር ሄደና ጦርና ጋሻውን እንደያዘ እጅግ ወጣ ወጣ ካሉት የዛፉ ስሮች ባንዱ ላይ ቁጭ ብሎ የጉዞ ጓደኛው ጦርና ጋሻውን አስቀምጦ መኝታውን ለማዘጋጀት ደፋ ቀና ሲል ይመለከት ጀመር። ወንድም መኝታህን አታዘጋጅም እንዴ? አለ እንደሻው ቅጠሉን እየደለደለና እያስማማ። ለአንድ ቀን አዳር ምን አስጨነቀኝ? አለ ታግሎ እንደሻውን በንቀት እየተመለከተ። አንተ የወታደርነት ሰው አይደለህም። ወታደር ለአንድ ቀን አዳር አልጋ ይሰራል ሲባል አልሰማህም? ባላገር እኮ ግድለሽ ነው፣ አለ እንደሻው። አዎ እኛ ገበሬዎች ግድለሾች ነን፣ አለ ታግሎ። ከነገር ላይ እስካሁን ስታርስ የቆየው ታራስ አንድ ተቀጥረህ ነው ማለት ነው? አለ ወርመኑ እንደሻው። አዎ ነበረ። አሁንም ተሰው አራሽነት እወጣለሁ ብዬ አንድ በሬ ብገዛ አንድ ቀን እንኳን ሳላርስበት ቀሙኝ። ምንም አይደል፣ እንኳን አንተ ማንም ታራስ አንድ ያርሳል። ለመጪውም ቢሆን በርትተህ ማለት ነው። ብቻ እንደማይህ ትቢተኛ ሰው ትመስላለህ። ለሰው ቅጠል ቆርጠ ለማንጣት የምትኮራ ሰው እንዴት የሰው ገበሬ ሆነህ ኖር? አይ እኔን ግብርና የቀጠረኝ ሰው እንዳንተ ያለ አልነበረም። በጣም ጨዋ ሰው ነው። እኔ ምንድን ነኝ? ምንም አይደለህ፣ ብቻ ከምበቦ አፍ ነህ። ለመሆኑ ደፋር ነሽ? ተው ሰውዬ፣ ወንድ መሆኔን እወቅ። ባላውቅስ በግድ አሳውቅሃለዋ። በልተው ወንድሜ፣ አፈኛ ሰው ነህ። አሁን ደክሞኛል፣ ልተኛበት። እንቅልፍህንማ ማን ከለከለ? እንደሻው ቅጠሉን ደለደለና ጋደም ብሎ ጥቂት እንደቆየ ታርዶ እንደሚፈራገጥ እንስሳ እንኩርፉን ያጓራው ጀመር። ታግሎ ግን የጦሩን ዛቢያ እያስተለተለ እንቅልፍ ሰረቅ ሊያደርገው ሲሞክር ተነስቶ ወዲያና ወዲህ በማለት እየተናፈሰ እንዳያልፍ የለም ያ ረጅም ሌሊት አልፎ ጎህ ቀዶ ሰማዩ ወገግ አለና የአህያ ሆድ መሰለ። ታግሎ ተኝቶ ወደሚያንቆራፋ ወደንደሻው ጠጋልና ወንድም ወንድም ሰማወይ አለ። እያለ እንደሻው ጥቂት እንቅስቅስ አለ። ተነስ በጠዋቱ እንጓዝ ነግቷል ተነስ አለ ታግሎ። ቆይ እንጂ እንጋልን አለ እንደሻው የእንቅልፉ ሰመመን እንደያዘው። እግሮቹን ከተዘረጉበት ኮርኮም እያደረገና ጋቢውን በእግሩ ጣቶች ጨምዶ ወደ ውስጥ እየሳበ ተነሳ። እንሂድ እንጂ ሊረፍድብን እኮ ነው። ተወኝ ባክ እንቅልፌ ልጨርስበት። አይ ትነሳ እንደሆን ተነስ፣ አለዚያ ትቼ መሄዴ ነው። አረ አረ ተጫካ ብቻዬን ጥለኝ ዛሬያ ተነሳ። እህ ምን አይነቱ ሰው ነው እንቅልፍ ማያስተኛ እያለ ወደሉ ሰውዬ በጭንቅ ተነሳና በጠዋት መንገድ ጀመሩ። እንደ ትናንቱ እንደ ሻው ፊት ፊት መጠነኛው ሰውዬ ኋላ ኋላ ሆነው ሲጓዙ የሚነጋገሩት ሁሉ ከትናንቱ የባሰ አንጃ ግራንጃ ነበር። በተለይም በጠብደሉ ሰውዬ አስተሳሰብ እንደዚያ በእንቅልፍ ተውጦ ሲያድር ያን ያህል ሲያመናጭቀው የዋለው ሰውዬ ምንም ሳይተናኮለ በማደሩና ጠዋትም ከእንቅልፉ ቀስቅሶ አብረን እንሂድ ስላለው ደህና ሰው ነው ብሎ በመገመት ፈንታ ፈሪና ደካማ ቢሆን ነው ብሎ ስላመነ ከትናንቱ ይበልጥ ደፍሮና ተዝናንቶ ይዛለፍ ነበር።
ታጠቅ ብሎ ፈረስ ካሳ ብሎ ስሙ ባርባር ይሸበራል ኢየሩሳሌም እኔ ማዩ ቱርክማይ የምሸሽ ነው። መግደላ አፋፉ ላይ ጩኸት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ቱርክማይ የምሸሽ ነው። መቅደላ መቅደላ ጓንቺ ክፉ ጎራ ሴቱን ሁሉ ንቆ ሲኮራ ሲኮራ ወንዱ አንቺን ወደደ ከኛ ካንቺ ጋር። እኔ መዩ ቱርክባይ የምሸሽ አያችሁት ብያ ያንበሳውን ሞት በሰው እጅ መሞትን ነውር አድርጎት እርሳሱን እንደ ጠጅ ሞሱ ሲጠጣት። እኔ መዩ ቱርክባይ የምሸሽ ነው።
ጠቅላላ ዝግጅታችን በዚሁ ይጠናቀቃል። የክልሉ ዝግጅታችንን ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።